በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ምን ላይ ነው የቆመው?
የመሸጡ ዋናው ምክንያት ዋጋው አይደለም ወይም ረሃቡ አይደለም፣ ማቃለሉ ነው። ምንም በደንብ ተግባብተናል አይደል? ምን ለማለት እንደፈለኩ፣ እኛም ዛሬ ሃይማኖታችንን እኛም ዛሬ ንጽህናችንን በኩራት በኩር ማለት ይሄ ነው አይደል? አሁን ለሱ በኩር የተባለ ይሄ ነው። በዛን ጊዜ በብሉይ ኪዳን የበኩር ልጅ የተለየ የሆነ መብት ነበር። የበኩር ልጅ ሲሆን ብዙዎች የበኩር ልጅነታቸውን በተለያየ ምክንያት አጥተውታል በብሉይ ኪዳን። ለምሳሌ ብኩርናቸው በተለያየ ምክንያት ካጡት ሰዎች አንዱ ማን ነው? ኤሳው። ለምሳሌ እስማኤልም ብኩርና አልተሰጠውም አይደል? ለምን? ከጨዋይቱ የተወለደ ስላልሆነ ብኩርና አላገኘ እንጂ ስናስበው እኮ ለአብርሃም ማን ነው ብኩር ነው? ኤሳው እስማኤል ነው አይደለም? ግን አላገኘ። ኤሳው ደግሞ ያው በምስር ወጥ ሸጧታል። ስታዩ ተራሱ የሸጠበት ነገር ምን ያህል ብኩርናውን ማቃለሉን እንጂ የዋጋውን ውድነት አይደለም የሚያሳየ። ለምን? በርስት በጉልት አልሸጠው፣ የሸጠው በምስር ወጥ ነው የሚለው። በምስር ወጥ እንግዲህ መጽሐፍ ቅዱስ በእንደዚህ አይነት ሁኔታ ነው ብዙ ጊዜ ተመልክቶ፣ ከሃይማኖት የምንወጣ ከሃይማኖት ከክብር የምንዋረድ እኮ ብዙ ጊዜ በማይረባ በትንሽ ነገር ነው አይደለም? በማይረባ ነገር ነው። በሚረባ ነገር አለ ብዙ ጊዜ ክብራችንን እናጣው በማይረባ። ይሄ የኤሳው ለኔና ለእናንተ የሚሰጠን ትልቅ ትምህርት አለ። በኋላም ደግሞ ወደዛ ስትሄዱ ደግሞ ያዕቆብ ልጅ የሆነውን ሮቤልን ታገኙታላችሁ። ሮቤልም ብኩርናውን አጣ። እሱም ብኩርናውን በሚያሳዝን ነገር ነው ያጣ። ሁላችሁም እንደምታውቁት ያዕቆብ ሁለት ሚስቶች ሁለት ቁባቶች ነበሩት አይደለም? ለያና ራሄል ሚስቶቹ ናቸው። ባላና ዘለፋ ደግሞ ቁባቶቹ ናቸው። አሁን ምን ያደረገ ሮቤል ወደ አንዲቱ ያባቱ ቁባት ገባ። አበው ምን ይላሉ? እሷ አላወቀችው ነበር ይላሉ። ራሱ ያዕቆብ ነበር ይመስላል። በኋላ ግን አድሮ ሲሄድ አወቀችው ሲነጋጋ። ያንን ካወቀች በኋላ ያዕቆብ ወደሷ ሲመጣ አይ አትቀረበኝ አለችው። በሌላው ቀን ማለት ነው። የድሮ ሴቶች ወይላን ጠንካሮች ናቸው። በደላቸውን ሰውረው ንጹህ መስለው ዝም ብሎ ማቀፍ ባላቸው ነው። አሁን ያንን ሲመጣ አትቀረበኝ አለችው። ለምን ስላት ልጅህ ሮቤል አርክፈኝ። አያችሁ መልሰው። ከዛ በኋላ አልደረሰባትም ያዕቆብ። ግን የሚገርመው ሮቤልን ረገመ። በዚህ ወደ አባቱ ሚስት ወይም ወደ አባቱ ቁባት በመግባቱ ምክንያት ብኩርናውን አጣ። ኢየሱስ ክርስቶስ ከሱ ዘር ነበር የሚወለደው እንደ በኩርነቱ። ነገር ግን ያንን ስላደረገ ከሱ አልፎ ወደ ይሁዳ ሄዷል ያ ብኩርና። ስለዚህ በብሉይ ኪዳን ብኩርናቸውን በማይገባ በተራ ነገር የጣሉ ብዙዎች አሉ። አሁን ሮቤል ፈቲው ቢያስቸግረው እንኳን ወደሚመሳሰሉት በሱ እኩዮች ወደ ሆኑት ወደ ሌሎች ወይም ከአባቱ ቁባቶች ውጭ ወደ ሆኑት እንኳን መድረስ ይችል ነበር። ግን እሱ አባቱን አዋረደ። ይሄንን ኦሪት ዘሌዋውያን ላይ በደንብ ስታነቡ ይነግራቸዋል። ወደ አባቱ ሚስት የሚገባው በእኛ ቋንቋ አሁን የእንጀራ እናት ምንም እንለው አለ አይደለም? ወደ አባቱ ሚስት የሚገባ ሰው የአባቱን ሀፍረት ይገልጣል አለቀ። ስለዚህ በጣም በመጽሐፍ ቅዱስ ላይ ከተነገሩ ታላላቅ ነውራት መካከል አንዱ ወደ ዘመድ መሄድ፣ ወደ አባት ሚስት ወይም ደግሞ ወደ እናት ባል መሄድ፣ ይሄን የመሳሰለው ነገር በጣም የረከሰ ነገር ነው። ስለዚህ ሮቤልም በዚህ ነገር አሁን ስታስቡት በማይረባ ለጥቂት ደቂቃ ለጥቂት ሰከንድ ቢታገስ ለሚያልፍለት የዝሙት ጾር መታገስ አቀሶት ቡክረናው ላንድና ለመጨረስ እስከ ዘላለም አጥቷል። እንደው አጽመ አበውን ሙሴ ከእስራኤል ሲወጡ አጽመ አበውን ይዞ ሊወጣ ሲል ለምን ዮሴፍም አደራ ብሎታል አይደል? አጽሜ በዚህ እንዳይቀር ብሎታል። ስለዚህ የእስራኤል የነገደ እስራኤል አባቶች የሆኑት እነዚህ እነ ሮቤል እነ ስምዖን እነ ይሁዳ እነ ሌዊ እነ ይሳኮር እነ ንፍታሌም እነ ጋድ የሚባሉ 12ቱ ነገደ እስራኤል አባቶች አሉ። የነሱን አጽም ሁሉ ነው ከግብጽ ያፈለሰው ሙሴ። እና ያንን ለማፍለስ አጽማቸውን ሲያወጡ የሌሎቹ አጽም ሁሉ ነጭ ነበር፣ የሮቤል አጽም ግን ተለይቶ ጥቁር ሆኖ ነበር። በምን ምክንያት? ወደ አባቱ ቁባት በመግባቱ አባቱ ስለረገመው ያ አጽሙ ተለይቶ ጠቁሮ ነበር ይላል። በኋላ ምን አለው ይላል ሙሴ፣ ሮቤል አይሞት በህይወት ይኖር ብሎ ጸለየ። ወደ እግዚአብሔር ሲያመለክት 40 ቀን ሙሉ እዘንበት ጸልይለት አልቅስለት ብሎና 40 ቀን ሙሉ አልቅሶለት ነው ያቺ አጽም ጥቁር የነበረችው ወደ ነጭነት የተለወጠች። ያ ምንድን ነው የሚያሳየው? እግዚአብሔር ሮቤልን ይቅር እንዳለ ወርግማን እንዳስወገደለት የሚያሳየው። ስለዚህ በእንደዚህ አይነት ምክንያቶች አሁን ስናየው ይሄ ለጊዜው ተራ የሚመስል ኃጢያት ይመስላል አይደል? ግን ፍጻሜው በጣም ነው አጥንቱ አጽሙን እንኳን እግዚአብሔር ምን ያህል እንደረገመ። እግዚአብሔር ደግሞ የቅዱሳንን አጽም ይጠብቃል ነው የሚለው መጽሐፍ ቅዱስ። እንደዚህ ነው የሚለው የነ ኤልሳዕ አጽም ሞት አስነስቶ የለም። ስለዚህ ሮቤልንም እኮ ክፉ ስታዩት ያዕቆብ የበኩር ልጅ ነው፣ የእስራኤል ነገድ አባት ነው፣ የአንዱ ነገድ አባት ነው። ነገደ ሮቤል የእሱ ነው። ነገር ግን በዚህ ሁኔታ ነበር የሄደው እና ብኩርናቸውን ኤሳው ብቻ ሳይሆን ሌሎችም በእንደዚህ አይነት አሳዛኝ ሁኔታ አተውታል። አሁን ኤሳው በምስር ወጥ መሸጡ ማቃለሉን እንጂ የዋጋውን ነገር ወይም ደግሞ የሸጠበትን ነገር አጓጊነት አያሳየም። እኛም ለሚያልፍ ብዙም ለማያጓጓ ለጊዜው ብንታገሰው ለሚያልፍ ነገር ነው። ብዙ ጊዜ ብኩርናችን የምንሸጠው ብኩርናችን ምንድን ነው የሚለውን ለእናንተ የቤት ስራ ትቸዋለሁ አይደል? እኛስ ብኩርናችንን በምን ሸጥ ነው ብዬ አልተውኩትም ለእናንተ። እንዲህ ብዬ ነው ያቆምኩት። እኔ ትዝ ይለኛል ሌላው ምዕራፍ እዛው ምዕራፍ 26 ላይ ሌላው የይስሐቅ ታሪክ ላይ የምታዩት በምድር ላይ ራብ ሆነ። ስለዚህ እንደ አባቱ ዘመን ይስሐቅም ወደ ጌራራ ንጉስ ወደ አቢሜሌክ ሄደ። በዛ ግን ርብቃም ልክ እንደ ሳራ ደመግቡ እጅግ መልከ መልካም ስለነበረች ይስሐቅ ፈራና እህቴ ናት አለ። ግን እንደ አብርሃም እህቷ አይደለች እንደ ይስሐቅ አይደል? አይደለች። ያው ያክስት ልጅ ናት እንጂ ወደዛ ወይ ሚልካ ልጅ ለናኮር የወለደችለት የአብርሃም በዛ ዘር አላቸው እንጂ ይዛመዳሉ እንጂ እህቱ አይደለች። ነገር ግን ስለፈራና ሊገድሉኝ ይችላሉ ብሎ ስላሰበ ሲጠየቅ ምንድነው ቻለ? እህቴ ናት። በኋላ ግን አህዛብ መቼም በእንደዚህ አይነት ነገር ጥንቆች ናቸው ይላል መጽሐፍ ቅዱስ ሲተረጉም የድሮዎቹ ነው። ያሁኑ አህዛብ መቼም እንደምናየው ነው አይደል? ክርስቲያን ነኝ የሚሉትም አሁን ለዚህ ጥንቆች አይደሉም። አሁን ወደ እነዚህ ወደ ሰለጠኑ ሀገሮች ሲኬድ ክርስትና የሚለው ስሙ ብቻ ነው እኮ ያለው አይደል? ስሙ ብቻ ነው ተለጥፎ ክርስትና ክርስቲያን ስጠይቋቸው ክርስቲያን ነኝ ይላሉ። የክርስትና ግብር ግን የለም። ጌታችን ግን ምንድን ነው ያለው? በወንጌል ከፍሬያቸው ታውቋቸዋለህ። ማንም ሰው የሚለየው ከምኑ ነው? ከፍሬው። በፍጹም የክርስትና ዘር መራራ ሆኖ ሊወጣ ይችላል? መራራ ከሆነ ዘሩ ተበላሽቷል ማለት ነው። ምክንያቱም ከበለስ ኩርንችት፣ ከኩርንችትም በለስ አይለቀም። ይሄ የተጻፈ የታወቀ የተረጋገጠ ነው። አሁን እነዚህ አውሮፓውያንን የሚሉትን ብታዩዋቸው ምን እንስሳት እንኳን የሚፈጽመው በስርዓት ነው፣ ባህሪው የሚፈቅድለትን ነው። ከእንስሳ የወረደ ነገር ነው አይደል የሚያደርጉ? ከእንስሳ ወረደ። አሁን ደግሞ በሚገርም ሁኔታ ድሮ የእኛኑ ዜጎች ነበር ባንዳ ክርስቲያኖችን ነበር እንሰብካለን ይያሉ ሲዞሩ እናያቸው አይደለም አሁን ደግሞ ራሳቸው ነጮቹ መጽሐፍ ቅዱስ ይዘው እንሰብካለን ይያሉ ከተማ ለከተማ መዞር ጀምሯል አልገጠማቸው እ? ገጠማቸው አቀሉ ፈረንጆች መጽሐፍ ቅዱስ ይዘው እንሰብካለን ብለው አሁን መዞር ጀምሯል እስቲ በየትኛው የሞራል ብቃታቸው ነው እኛን ክርስቲያን የሚያስተምሩ እኔ አንድ ጥያቄ ነበር የምጠይቀው እስቲ ዛሂድና አገርህ ላይ ወጣተህ ምን ይሆነ እንደሆነ ንገረኝና ከዛ መተዚህ ታስተምረኛለህ ይሄን ነበር መጠይቀው አንተ አስተማርካቸው ወጣቶች እኮ ግብረ ሰዶማውያን ናቸው አንተ አስተማርካቸው ወጣቶች ሌዝቢያን ናቸው አንተ አስተማርካቸው ወጣቶች እኮ ስለ ትዳር ክብር አያውቁም እኛ አንድ ቀን የነገርናቸው ግን በእንደዚህ አይነት ክብር ይሞሻል በየትኛው የሞራል ብቃት ነው የምታስተምረን ነበር ጥያቄ እኔ እንደው መጽሐፍ ቅዱስ ውስጥ ማልገባ ነው ኢየሱስ ክርስቶስ አውቁት ነው ይቅርታ ነው አውቁት ይሄንን አፌን ሞልቼ ነው የምነግራቸው አውቁት ዛሬ ግን እንሰብካለን ይላሉ እና እቺን አስቸጋሪ ብኩርናችንን ባንድም በሌላም ነገር በመስር ወጥ እየሸጥን እንግዲህ ያባቶች ትንቢት ሊፈጸም ሊሆን ይችላል ለምን ንግርት አለ አባቶችን ንግርት ስላለ በዚህች ሀገር ላይ ምን ምን እንደሚሆን ከዛ በኋላ ምን አይነት ጥሩ ቀን እንደሚወጣ ያ ጥሩ ቀን እስኪመጣ ግን ክርስቲያኑ የሚቀበለው መከራ እንደሚኖር አባቶቻችን ስለሚናገሩ ምናልባት ያ ጊዜ ይመስለኛል አሁን ያለው ጊዜ የዚህ ቤተክርስቲያን ምን ያህል እየተዋረደች እንደሆነ የሷ ውርደት ደግሞ እኛን ምን ያህል እንደማይሰማን እያየሁት ስለሆነ ይሄ ጊዜ አሁን ይመስለኛል ሲያልፍ ደግሞ እግዚአብሔር ሲያሳልፈው ደጉ ቀን ይመጣል እስከዛ ጊዜ ግን አሕዛብ እግዚአብሔርን የማያውቁ እግዚአብሔርን የማይወዱ ይሰለጥኑባት እኔ አይደለም ይሄንን ያሉት ናቸው ሲያልፍ ደግሞ እናወራለን ማሻል እና ዛሬ እስከዚህ ደረጃ ተደርሷል የሚደንቀው ነገር ወደዛ ወደ ምንም አረመኔ ወደ ሆኑት ህግ ወደ ሌላቸው ወደ አሕዛብ ሲሰደድ ስለፈራ እህቴ ናት አለ በኋላ እነሱም እህቷ ናት እህቱነት ነች ብለው አምነዋል በኋላ ነው የምትመለከቱት ምን ያህል አደገኛ ሁኔታ ውስጥ እንደነበር አምነዋል በኋላ ግን አንድ ቀን ንጉሱ ይላል በሰገነት ላይ ሆኖ ተመለከተ ይላል መጽሐፍ ቅዱሱ በግልጽ ቋንቋ ላይ ያስቀምጠው በሰገነት ላይ ሆኖ ሲመለከት ይስሐቅ ሚስቱን ርብቃን ሲዳራታል ከዚህ በፊት ደጋግሜ ነግሬያችኋል ሚስት ከባሏ ጋር መሆን የሚገባት ባል ከሚስቱ ጋር መሆን የሚገባት ነገር ከሌላ ወንድ ጋር ከሌላ ሴት ጋር ሊሆኑ የማይገባቸው የተገደቡ ብዙ ነገሮች አሉ አንድ ወንድ ከሚስቱ ጋር እንደሚያወራው ከሌሎች ሴቶች ጋር ማውራት የተገባ አይደለም ከሚስቱ ጋር እንደሚነካካው ከሌሎች ሴቶች ጋር መነካካት ይገባል? የተገባ አይደለም መዳራት ነው ያ ደግሞ ከሌሎች ሴቶች ጋር ከሆነ ኃጢያት ነው የሚሆነው ከሚስቱ ጋር ከሆነ ግን ኃጢያት አይሆንም ሚስቱ ናት አካሉ ናት ስለዚህ መጽሐፉም ሚስቱን ሲዳራት አየ በኋላ አቤሜሌክ አልተቆጣው ምንድነው ያለው ይስሐቅን ጠራውና እነሆ ሴቲቱ ሚስትህ ናት እንዴት አወቀብኝ ብሎ ሲጠይቅ ስትዳራት አየው ሚስትህ ናት በእውነት ይሄን ነገር አሁን እኔ ባላይ ኖሮ አለው ከዚህ ከመታየው ህዝብ መካከል እያንዳንዱ ከሚስት ጋር ለመተኛት ቆርጦ ነበር አለ በቃ ጥቂት ነበር የቀረው በጣም ጥቂት ነበር የቀረው እግዚአብሔር ሲከልለው ነው አያችሁ ይገለጣል ካልወዲያ እነዛ ብዙ በመጽሐፍ ቅዱስ አረመኔያዊ ድርጊት ታያላችሁ እዚህ መጽሐፈ መሳፍንት ላይ አንድ ካህን ሚስቱን ይዞ ሲሄድ መሽቶበት አላሳደር ብለውት በአደባባይ ላይ አደረ ይላል አላሳደረው ሲል በአደባባይ ላይ አድሮ ሌሊት መጡና የብንያም ነገዶች ናቸው የብንያም ነገር ነው መጥተው ያቺን ሚስቱን ነጠቁትና ሌሊቱን ሙሉ ሲያመነዝሩባት አደሩ በኋላ ሌሊት ሲያመነዝሩባት ስላደሩ ሞተች አልቻለች ስትሞት ያ ካህን ምንም አላደረገ ሚስቱን መሞቷን ሲያይ 12 ቦታ ቆራረጣት ይላል ቆራረጠና እያንዳንዱን አካል ለእያንዳንዱ ነገድ ላከው እግዚአብሔር በሚመራው ህዝብ በእስራኤል መካከል የሆነውን ግፍ ተመልከቱ ብሎ ላከ ሲልክ የእስራኤል ህዝብ ጠቅላላ ተነስቶ ይሄንን ያደረገው የብንያም ነገድ ነው ከናንተ መካከል ይሄን ክፉ ያደረጉትን አውጡና ስጡና አባቱ ሲሏቸው የብንያም ነገድ አልሰጥም አመጽ እንዴት ወንድሞቻችንን አሳልፈን እንሰጣለን? አንዲት ሴት ሞተች ተብሎ ግፉን እነሱ አልቆ ስጡን አንሰጥም ስጡን አንሰጡም። በኋላ እግዚአብሔር ውጡባቸዋል፣ በሰልፍ ውጡባቸዋል አዘዘኝ። ከዛ 11 ነገደ እስራኤል ብቻኛው ነገር ማለት ብንያም ላይ ዘመቱ ይላል። በአንድ ቀን 10000 ህዝብ ነው የፈጁት። ነገር ግን የሚያሳዝነው ነገር የነገደ ብንያምን ገድለው አጥፍተው የተወሰነ ብቻ አይቶ 500 ነው 600 ነው የቀረው። የሚገርማችሁ ካንድ ነገር 500 ሰው ነው 600 ሰው ነው የቀረው። ሌላውን ሁሉ ፈጁት እስራኤል ታዝዋላ ከእግዚአብሔር። በኋላ ግን ድል ማድረጋቸው ከሚያስደስታቸው ይል እያንዳንዱ እያለቀሰ ወደ ቤቱ ይመለስ ነበር ይላል። ጦርነቱን የተሳተፈ ሁሉ እያለቀሰ ዛሬ ከእስራኤል መካከል አንድ ነገድ ጠፋ እያሉ እያለቀሱ ይመለሱ ነበር። በኋላ ግን እነሆ 600 የሚሆኑ ሸሽተው የተደበቁ አሉ ሲባሉ እስራኤል ደስታ አደረጉ። ለምን ጨርሶ አልጠፋም በሉ ለነሱ ሚስት ፈልጉላቸው ብሎ መልሰው ዳሯቸው። ዘሩ እንደገና ምን እንዲሆን እንዲያንሰራ አያችሁ። ዝሙት ብዙ ጠንቃሉ መጽሐፍ ቅዱስ እያንዳንዷን እንዲያድርጉ እያንዳንዷን። ስለዚህ ርብቃ ላይ ይደርስ የነበረው ከዚህ የተለየ ነገር አልነበረ። ጥቂት ነበር የቀረው። እያንዳንዱ ከሚስት ጋር ሊተኛ ትንሽ ነበር የቀረው አለው። አዋጅ አስነገረለት። ከዛ በኋላ እዛ ሲኖር ብዙ በለጸገ። ነገር ግን ተመቅኝተውት የውሃ ጉድጓድ ሁሉ እየደፈሩበት ከዛ መውጣቱን ያሳያል። ማን ነው ይስሐቅ። በኋላ ይስሐቅ በድሜው ሸመገለ። በድሜው ሲሸመግል አይኖቹ ትንሽ ፈዘዙ ይላል። ጨርሶ ማየት መለየት በማይችል ሁኔታ አይኑ ደነገዘ፣ አይኑ ፈዘዘ። ስለዚህ ምን አለው? ኤሳውን ጠራውና በመጽሐፍ ቅዱስ ታነቡ ኤሳው አዳይ ነበር ይላቸዋል። የበረሃ ሰው እያደነ ከሚያመጣው ግን ለአባቱ ያበላው ነበር። አያችሁ። ስለዚህ አባቱ ማንን ይወዳል? ኤሳውን ይወዳል። የሚወደው ስላበላው ብቻ አይደለም፣ ያው የበኩር ልጅ ነው ብሎ ስለሚያስብ በእነዚህ በሁለት ምክንያቶች ኤሳውን ይወድ ነበር። ርብቃ ደግሞ የምታውቀው ምስጢር ስላለ ማንን ትወድ ነበር? ያዕቆብን ትወድ ነበር። እሱም ጭምት ሰው ነው፣ ከቤት የማይወጣ ጭምት ሰው ነበር። ይሆን እንደው ደጅ ደጅ የማይል ራሱን በመግዛት የሚኖር ጭምት ሰው ነበር። በኋላ ይስሐቅ ኤሳውን ጠራና በረከትን እንድባርክህ ሂድና አድነህ የምወደውን ነገር አብላኛ ነው። በልቼ ባርክህ፣ ነፍሴ ትባርክህ ዘንድ ይህንን አድርጋለሁ። ይህንን ተነጋግሮ ሲወጣ ማን ሰምታለች? ርብቃ ሰምታለች። ቶሎ አለችና ያዕቆብን ና አለች። በል አባትህ እንዲህ ሲለው ሰምቻለሁ፣ ስለዚህ በረከት ሊያልፍህ ነው። እኔ ለአባትህ እንደሚወደው አድርጌ ምግብ እሰራለታለሁ። ምክንያቱም ከእሷ በላይ የሚያውቀው የለም አለ የለም። ምን ይወዳል ምን ይጠላል ከሚስቶች በላይ ስለ ባሎች የሚያውቅ የለም። እኔ እንደምወደው አድርገህ ሰራ፣ ብቻ አንተ ሁለት ፍየል ጠቦቶች አርደህ ስጋውን አስተካክለህ አምጣልኝ። ግን ስታመጣ የፍየሉንም ደግሞ ጸጉር እና ደሙን ይዘህልኝ እንድትመጣ። ያው መቼም ብልሃት ነው። በኋላ እሱ ኧረ እናቴ ወይ ለምንድን ነው አላት። እንዲመርቅህ አለችው። ወንድሜ ኤሳው ጸጉራም ነው የኔ ገላ ለስላሳ ነው። እባረክ ብዬ እርግማንን ይዤ እወጣለሁ ወደ አባቴ። እንዴት ይሆናል እርግማንህ በእኔ ላይ ነው? እና እንደቆረጠች አያችሁ፣ ቆርጣለች አሁን እሱ። ስለዚህ በምንም ተአምር ይሄ በረከት ወደ ኤሳው መሄድ የለበት፣ የምታውቀው ነገር አለ እሱ። ስለዚህ እርግማንህ በእኔ ላይ ይሁን፣ ምልህን ብቻ ፈጽም አለችው። አደረገላት። እንደሚወደው አድርጋ ያንን ምግብ ከሰራች በኋላ ደሙን እየቀባች ሰውነቱን ይህን እጆቹን ክንዶቹን አንገቱን ሁሉ ደሙን እየቀባች ጸጉሩን አጣበቀችው። የፍየሉን ጸጉር ማለት ነው። ምን እንዲመስል ጸጉራም እንዲመስል አያችሁ። ሌላ አይደለም ሲዳስ አይነ ስውር አለ። ሲዳስ ሰው ተጠራጥሮ ሲዳስ ሰው ጸጉር እንዲሰማው ለማድረግ ነው የፍየሉን ጸጉር የነሰነሰችው። ያንን አድርጋ እዛ ላይ ስታነቡት ደስ የሚል ትረካ ነው የምታዩት። ይዞ ገባና አባቴ ይነሳ ይህንን ምግብ ይብላና ነፍሱ ትባርከኝ ብሎ ወደ አባቱ ገባ። እንዴት ፈጥነህ አገኘኸው አለ። አደን ከባድ ነው አይደል? እንዴት ፈጥነህ አገኘኸው ሲለው አምላክህ እግዚአብሔር አቅርቦት ነው አለ። ያንተ አምላክ እግዚአብሔር ስላቀረበልኝ ነው፣ አውቃለሁ ከባድ እንደሆነ። ተነስቶ ሊበላ ተዘጋጀ። በላ ጠጣ። ና ልባርክህ አለውና ሊባረክ ሲቀረብ ግን ድምፅህ የያዕቆብ ነው አለው። ሲዳስሰው ግን ሰውነቱ የማን ሰውነቱ የኤሳው ነው ድምጽ ግን የያዕቆብ ነው አለ አረ እኔ አባቴ እኔ ኤሳው ነኝ አሁን ይስሐቅ ናሳመኝ አለ ሳመው አሸተተው ይላል ልጁን አሸተተውና የልጄ ሽታ እግዚአብሔር እንደባረከው መልካም ርሻ ሽታ ነው ተመልከቱ እንደው ቡራኪያቸው ራሱ እኮ የተለየ ነው አይደለም እግዚአብሔር ከሰማይ ጠልም ከምድር ስብ አይንሳ የምድርን ስብ ይስጣሉ የወይንንም ብዛት እግዚአብሔር ያትረፍረፈለ ዘርህ የጠላቶች እንደጅ ይውረስ ወንድሞች ሁሉ ይስገዱልህ ላንተ ይገዙልህ ብሎ ፍጹም የሆነ በረከትን ባረከው ልክ አብርሃምን እግዚአብሔር እንደባረከው አብርሃም ደግሞ ይስሐቅን እንደባረከው ይስሐቅ ደግሞ ያዕቆብን ሲባርክ መደምደሚያው ምንድነው የሚባርክ ሁሉ የተባረከ የሚረግም ሁሉ የተረገመ ነው አያችሁ የሚባርክ የተባረከ የሚረግም እቺን ቃል አብርሃም ተዚላቸዋል እግዚአብሔር ሲለው እንደዚህ ለበረከቱን የሚባርከን ባርካለሁ የሚረግምህን ረግማል እቺን ነው የባረከው ያዕቆብን ይሄ የሚያሳያቸው አሁን አንድ ነገር ከአብርሃም ወደ ይስሐቅ የተላለፈ ነገር አሁን ቀጥታ ወደ ማን ማለፉ ነው ወደ ያዕቆብ አለፈ ረብቃም የልቡ አደረሰ እስቲ አሁን እዚህ ላይ እንመራመር ይስሐቅ ያዕቆብን መባረው ኤሳውን ለመባረክ መፈለጉ ረብቃማ ያንን ነገር በራሷ መንገድ ማታለሏ ለዛ ማታለል ያዕቆብም ተባባሪ መሆኑን سنመለከት ጥፋት ማን ላይ ነው ምናገኘው ማን ነው ጥፋተኛ ሶስቱም ጥፋተኞች ናቸው ወይስ ረብቃ ማን ነው ጥፋተኛ አደለባቸው ጥፋትማ አለባቸው እንዳለባቸው ታገኙዋለህ ወደፊት ጥፋትማ አለባቸው ሁሉም ላይ ጥፋት አለ ሁሉም ላይ ጥፋት አለ ይስሐቅም ላይ ጥፋት አለ ለምን መቼም ሄዳ እግዚአብሔርን ስትጠይቅ ርብቃ ታላቁ ለታናሹ ይገዛል ብሏት አላረን ይሄን ነገር ለባሏ ሳትነግረው ቀርታል እ ሳይውቅ የሚቀር ይመስላል ስናስበው ነገር ግን ከሚያድነው ያበላው ስለነበር ነው የሚለው መጽሐፍ ቅዱስ እንጂ ስለ ብኩርናው አልገለጸም ከሚያድነው ያበላው ስለነበረ ማንንም ይወድ ነበር ኤሳውን ይወድ ነበር ስለዚህ ስለ ጥቅሙ ሲል ይስሐቅ ትንሽ ወደ ማን ዘንበል ብሏል ወደ ኤሳው ዘንበል እንጂ እግዚአብሔር የባረከውን ነበር መባረክ ያለበት ኖህ ተዛይላችሁ ካምን መርገም ሲችል ካምን አልፎ ከነአንን የረገመው ልጁ ለምን እግዚአብሔር የባረከውን መርገም ስለማይችል እግዚአብሔር የባረከውን መባረክ ነው እግዚአብሔር የረገመውን መርገም ነው የኛ ድርሻ በላአምን ወሰዱ እርገምልኝ ብሎ አረን እንዲያበጣው ብዙ ወርቅና ብር ሰጣለው ብሎ ግን ምንድነው ያለው እግዚአብሔር ያረገመው እኔ እንዴት ተረግማለሁ ነው ቃል ስለዚህ ያንን መከተል ነበርበት አላደረገም የይሳ ማን ነው የርብቃና ያዕቆብ ስተት ግን ግልጽ ነው የሱን አይነ ሰውርነት ተጠቅሞ ቢያንስ ርብቃ ምን ማድረግ ነበርባት ሄዳ እንዴ ይሄ እኮ እንዲ ስለሆነ ልትባርክም ይገባ ያዕቆብን ነው ብላ ለተነግረው ይገባት ነበር ይሄ ነገር በኋላ እንደጸጸተው ይስሐቅን ምልክት ይሰጠናል መጽሐፍ ቅዱስ ሊያደርግ የነበረው ትክክል እንዳልነበረ በኋላ ተገንዝቧል በኋላ ተገንዝቧል በኋላ ያንን ካደረገ በኋላ ያንን በረከቱን ምርቃቱን ይዞ ወጣ ኤሳው ደግሞ በተራው አድኖ አዘጋጅቶ ይዞ መጣ አባቴ መሳ ይብላና ነፍሱ ትባርከኛለ ያዕቆብ ማን ነው ይስሐቅ በጣም ደነገጠ ነው የሚለው አይደል እንዴ አሁን ገብቶ አብልቶኝ አጠጥቶኝ መርቀው ባርከው በረከትን ይዞ ይሄደው ማን ነው አለ ኤሳው ምን ያህል እንደሚደነግጥ ተመለከተ መራራ ለቅሶን ጮሆ አለቀሰለት መጀመሪያም ብኩርናይን ወሰደ አይደል ያው አሁን ነው ብኩርናው መጸጸት የጀመረው እውነትም ያዕቆብ ተባለ አለኮ ስሙን ራሱ ያዕቆብ ማለት ነው አት እንቅፋት ማለት ነው አሰናካይ ማለት ነው አያችሁ ስለዚህ እውነትም ስሙ ያዕቆብ ተባለ ፊት ብኩርናይን ወሰደ አሁን ደግሞ በረከቴን ወሰደ ካለ በኋላ ወጥቶ ምን አለ አባቱ እንዳይሰማው ቀስ ብሎ ወጥቶ ምን አለ ነው የሚለው ኤሳው አሁን ለናቴና ለአባቴ የለቅሶ ቀን ቀርቦላቸዋል በእውነት ወንድሜ ነገር ለዋለውና በቃ ይሄን ነው የተናገረው ነገር ግን አልቅሶ ለምኖ አባቱን ስንት እንዳለች በረከት አንዲት ብቻ ናት አይደለም እንዴ ለኔ ምንም አላስቀረህልኝ አንዲት ናት አዎ የነበረችው በረከት አንዲት ነው ሌላ በረከት የለም በብሉይ ኪዳን ያን በረከት ምንድነው በሱ ዘር ኢየሱስ ክርስቶስ ማለፉ ይሄን ደግሞ ለሆነት ሊሰጥ ይቻላል አይችልም ኤሳው ግን ለኔ አልቀረልኝም ወይ ብሎ የሚጨቃጨቀው ዝም ብሎ ይሄን ምድራዊውን በረከት ሽቶ ነው እንዳሰበውም ስለ ምድራዊው በረከት ሰጥቶታል የተወሰነ በረከት ባርኮታል ነገር ግን ዋናው አና ቁልፏ በረከት ተፈለገ የነበረችው በረከት ምን ሆናለች ሄዳለ ያም የኢየሱስ ክርስቶስ አባት የኢየሱስ ክርስቶስ አያት መሆን መቻል ቅዱስ ገብርኤል መጥቶ ለመየታችን ሲያበስራት ምንድን ነው ያለ? ይህ ነገር እንዴት ይሆንልኛል ወንድ ስለማላውቅ ስትለው መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይል ያድርብሻል ካንቺ የሚወለደው ቅዱስ እግዚአብሔር ልጅ ነው በዳዊት በአባቱ ዙፋን ላይ ይነግሳል በያዕቆብ ወገን ላይም ለዘላለም ይገዛል አይደል ያለው በማን በያዕቆብ አሁን እዚህ ላይ የኤሳው ስም አልተጠቀሰም ማን በሱ ውስጥ መጣ በያዕቆብ ግንድ ከያዕቆብ ኮከብ ይወጣል አይደል ያለው በኋላ በለዓም ራሱ ከያዕቆብ ኮከብ ይወጣል ያን የተናገረው ከኤሳው አላለ ከያዕቆብ ይወጣል የተባለው ኮከብ ማን ኢየሱስ ክርስቶስ ስለዚህ በብሉይ ኪዳን የነበረው ትልቁ በረከት የኢየሱስ ክርስቶስ ምን መሆን ነው? እነሩት እኮ ከአሕዛብ አገር ድረስ ከሞዓብ ናፍቀው የመጡት እኮ ሌላ አይደለም ከእስራኤል የሚወለድ መሲህ አለ ዓለሙን የሚገዛ የሚባለውን ይሰሙ ስለነበር ከኖሃሚን እዚህ አግብታ ስላልሆነላት የዛ ቁጭት ነው ህዝብሽ ህዝቤ አምላክሽ አምላክ ይሆናል አንቺ በምትሄጂበት እሄዳለሁ በምታድሪበት አድራለሁ በሕያው ነፍስሽ ምላለው አልተውሽ ለመልካም አማትና ምራት ምሳሌ የሚሆኑ ኑሃሚንና ሩት አይደሉ ስለዚህ ኑሃሚንም እኮ አገሯ ስትገባ እቺ ሴት ብዙ አደረገችልኝ እኔ ምን ውለታ አለዋልላት አለችና ቦኤዝን ቀስ አርገሽ ሊዋጀን የሚችል ሰው ሱሉ ተጠጊው ብላ በኋላ ሚስቱ እንድትሆን ዘዴ ዘዴ መከራ ዘዴ እኮ አለው አይደለም ብዙ ዘዴ አለው ዘዴ መከራ እንዲያርጊ ይሄን ይሄን ስታደርጊ እሱ እንዲይልሻል እንዲህ ሲልሽ እንዲመልሽልን ብላኮ አስጠንቀቃት ነው አይደለም እንዴ ላከች ስትቀርሚ ከሱ እርሻውጪ እንዳትቀርሚ አይደል ያለቻት እስራኤል ሲበሉ ሲያዋቸው አይወዱምና ምግብ እስኪበላ ድረስ ዞር ብለሽ ቆይ አትታዩ ይው ምክሯን ተመልከቱ አትታዩ ሲተኛ ግን ቀስ ብለሽ በግሩ በኩል ገልጠሽ አጠገቡ ተኛ ተኚ ማንሽ ብሎ ይጠይቅሻል ሲጠይቅሽ እኔ ዋርሳ ሩት ነኝ ምክሯን አያችሁ ሩት እንደተባለች ያንዳንዷን ተከትላ የተባለችውን አደረገች ልክ ስተኛ ማነሽ አላፍ ነገረችው ልጄ ሆይ እግዚአብሔር ይባርክሽ ያላት ባለጌ አላላት እንዴት መጥተሽ ምንጣፌ ላይ ተኛለሽ አላላት ታውቃለቻ ልማዱን አያችሁ ኑሃሚ ስለዚህ ልጄ ሆይ እግዚአብሔር ይባርክሽ ሀብታም ይያለ ደሃ ነው ሳቲ መልከ መልካም ይያለ መልከ ጥፉ ነው ሳቲ ብርቶች ይያሉ ደካማ ነው ሳቲ ወደኔ በመምጣትሽ እግዚአብሔር ይባርክሽ ከኔ የሚቀድም ግን ዋርሳ አለሽ እሱም ይዋጅሽ ከሆነ እ ይዋጅሻል ማይዋጅሽ ከሆነ ያው እግዚአብሔር እኔ ዋጅሻለሁ አለ ይሄንን ታውቃል ነበር ኑሃሚን አያችሁ ዘዲዋ ከዛ በኋላ በነጋታው ያው በከተማው በር ላይ ቆሞ የኑሃሚንን ልጅ ዘል ተከላለት ይገባል ብሎ ሲለው አልችልም አለ አትችልም አውጣ ማህናው ልቅና ስጠኝ በእስራኤል ልማድ ጫማህናው ልቅና ስጠኝ ማለት በቃ ውሉ ተፈጽሟል እኔ አልችልም ልከሳህ አልችልም አቅሙ የለኝም አንተ አግባት ማለት እቺ የጫማ ነገር እንዳትረሷል ጫማውን አውልቆ ሰጠው ቦኤዝ ያንን ጫማ በእስራኤል ሽማግሌዎች ፊት ምስክር አድርጎ ወሰደ ሩትን አገባት ሩት ኢዮቤድ እሴ አይደል እሴ ዳዊት ኢየሱስ ክርስቶስ አያችሁ እንዴት እንደመጣ ከሩቅ አገር የመጣች ይሄንን ሁሉ እንትን ብላ ጫማውን አውጥቶ የሰጠው መጥምቁ ዮሐንስ ትዝ ይላችኋል የጫማውን ጠፍር ልፈታ የማይችል ከኔ ቦታ ከኔ በኋላ ይመጣል። እሱ ከኔ በፊት ነበርና ከኔ ይልቅ ይበረታል። ዘቦቱ መራት መራዊ ወጥቱ ሙሽሪት ያለችው እሱ ሙሽራ አይደል? ስለዚህ እውነተኛው ቤተክርስቲያን ሙሽራው አድርጎ ሊዋጅ የመጣው ኢየሱስ ክርስቶስ ጫማውን አልፈታ። እንደ ቦኤዝ ግን ጫማውን እንደዛኛው ቦኤዝ ዋጅ እንዳለው ሰው ጫማውን ፈቶ ቢሆን ግን ሙሽሪቱን ሊዋጅ አይችልም ነበር። ነቢያት ማንንም ያልዋጀው ለዚህ ነው ያዋጀው የክርስቶስ ደም ብቻ። ይሄን ያህል ጥብቅ ነው። ስለዚህ ያንን በረከቱን ይዞ ወጣ። እናቲቱ ጥርሱን እንደነከሰበት አውቃለች። እስቲ ይሄንን በረከት እስቲ ተመልከቱ። አሁን ኤሳው ማን ነው ያዕቆብን ሲባርከው ይስሐቅ ወንድሞች ይገዙልህ ብሎታል አይደለም? እንደገና የሰማይን ከሰማይ ጠል የምድርን ስብ ይስጥ ይሄንን ሁሉ በረከት ባርኮታል። ነገር ግን በያዕቆብ ህይወት ስንመለከት ይሄን ነገር አንዳችም ነገር አግኝቶታል? እስቲ ንገሩ። አንዳች አሁን ያዕቆብን ህይወት ስታነቡ የተመረቀው ምርቃት ምንድን ነው? ከሰማይ ጠል የምድርን ስብ ይስጥ የእህልንም የወይንንም ብዛት ይስጥ አህዛብ ይገዙልህ ህዝብም ይስገዱልህ ለወንድሞችህ ጌታ ሁን የእናትህም ልጆች ይስገዱልህ የሚረግም እርጉም ይሁን የሚባርክም ቡሩክ ይሁን ብሎ ነው ባረከው። ይሄ በረከት ተፈጽሞለታል ወይ ለያዕቆብ? ተፈጽሟል። በእህል በወይን የተናገረው ተፈጽሟል እንዳትሉ በረሃብ ምክንያት ወደ ግብጽ ተሰደደ። እስቲ ተመልከቱ። እንደገና የእናትህ ልጆች ይስገዱልህ ብሎታል። ኤሳው አልሰገደለትም። እንደውም ያዕቆብ ለኤሳው ሰገደ እንጂ ስታነቡ መጽሐፍ ቅዱስ ከስደት ሲመለስ ትዝ ይላችኋል? ሲመለስ ምንድነው ያደረገው? ልጆቹንም ከብቶቹንም በሶስት ከፈለ አይደል ይላል። ከፊት ባሪያዎቹንና ከባሪያዎቹ የወለዳቸውን፣ ከመሃል ለያንና ልጆቹን፣ ከኋላ ደግሞ ራሄልን የወዳት ስለነበረ ራሄልንና ልጇን አድርጎ ከኋላ መጨረሻ ላይ ለምንድነው ይሄን ያደረገው? ድንገት ኤሳው ቂሙን አስታውሶ የፊተኛውን ቢመታ የማህለኛውና የኋለኛዎቹ ምን እንደሆኑ ነው እንዲሸሹ። ከዛ በኋላ ከፊት ብዙ ከብቶች መንጋዎች ልኮ ኤሳው ይሄ የማን ነው ብሎ ሲጠይቃቸው ባሪያዎቹ ባሪያህ ያዕቆብ ለጌታዬ መታያ የሆነን ዘንድ ብሎ የላከው ነው እያሉት ነው ልቡን እያለሰለሰ እያለሰለሰ። ከዛ ከሩቅ ገና ኤሳውን ሲያዩ ሰባት ጊዜ ሰገደ ነው የሚለው። ሰግዶ ደግሞ ይነሳና ቀረብ ብሎ አሁንም ይሰግዳል፣ ደግሞ ቀረብ ብሎ ይሰግዳል። እንደዛ ሰባት ጊዜ ሰግዶ ነው ኤሳው ፊት የቀረበው። ፈርቷላ በጣም ይጣላኛል ነው። ከዛ በኋላ ይሄ ሁሉ የላክልኝ የሰጠኝ ልጅ መንሻ ምንድን ነው ሲለው ያዕቆብ የተናገረው ቃል በጣም የሚያሳዝን የእግዚአብሔርን መልአክ ፊት እንደማ ያንተን ፊት አያለውና ነው። አያችሁ ምን ያህል ፈርቶት እንደነበር ለዚህ ነው ብሎ ከዛ ግን ያው እርቆ ነው ሰላም ሆኖ ኤሳው ረስቶት አቅፎ ነው የሳመው አይደል? አቅፎ ሳመው ምንም ሰላም ነው። ስለዚህ ኤሳው አልሰገደም ለያዕቆብ። የሰገደው ማን ነው? ያዕቆብ ነው። በዘመኑ ረሃብ ነበር። እንደውም ራሱን ፈርዖን ሲጠይቀው ከአባቶች አንጻር ዘመኔ ጥቂት ናት አይደለም ያሉ፣ እነሱም ደግሞ ክፎች ሆኑብኝ አይደል ያሉ። ይህን ሁሉ በረከት የተባረከ ሰው አይመስል። ይሄ በረከት ለማን ነው ታዲያ? ይሄ በረከት ማንን የሚያመለክት ነው የሚለውን ማሰብ አለን። ምንጊዜም በብሉይ ኪዳን እያንዳንዷ ነገር ስትነገር አዝላ የምትመጣው ነገር አለ እላችኋለሁ አይደለም? ስለዚህ ይሄ በረከት የተነገረው ምክንያት አለ። ይስሐቅ ምርቃቱ የተፈጸመበት ከሰማይ ጠል ከምድር ስብን ይስጥህ የተባለው ከሰማይ ጠል ተብሎ የተነገረው ቃለ እግዚአብሔር ወይወርድ ከመጠል ነቢበየ ይላል ዳዊት። ቃሌ እግዚአብሔር ነው እንደዚህ የሚለው ቃሌ እንደ ጠል ሆኖ ይወርዳል አይደል የሚለው መዝሙረ ዳዊት ላይ አላነበባችሁ? ይሄ ኢሳይያስ ላይ ሂዱ። ዝናብ ከሰማይ ወደ ምድር ወርዶ ግዳጅ ሳይፈጽም እንደማይመለስ ቃል ይሁን አለ። ስለዚህ ቃሉን በምን መስሎታል እግዚአብሔር? በጠል በዝናብ ነጠብጣብ ወይም በሚወርድ ዝናብ መስሎ ጌታ ራሱ ቃሉን እኮ በውሃ መስሎታል አይደል? አይደል እንዴ? የህይወት ውሃ ምንጭ ከምኑ ይፈልቃል? ሆዱ ይፈልቃል ያ ምንድነው ቃሉ አይደለም ቃሉ ነው እኮ ሌላ አይደለም ስለዚህ ይሄንን ነው ከሰማይ ጠልስጥ የተባለው የኢየሱስ ክርስቶስን በዚህ ምድር ላይ መጥቶ የሚያስተምረንን ትምህርት ይሄንን ዓለም ፍጹም አድርጎ የለወጠውን ትምህርት ለማመልከት የተነገረ ትንቢት ነው የተነገረ ትንቢት ነው የምድር ስህብ የተባለው የሰቡ ከብቶች ይታዩ ያምራሉ አይደለም በቅድስና ያጌጠ በቅድስና ያማረ የምእመናን ህይወት ምሳሌ በከምድር አለው ምድራውያን ናቸው ነው የታወቀ አይደል ነን አይደለም ምድራውያን ስለዚህ የምድርን ስብ ይስጥ የተባለው ይሄንን የእህልንም የውሃንም የወይንንም ብዛት ይስጥ እህልና ወይን ሲባል ለሁላችንም ግልጽ የሆነ ነገር አለ አይደል ምንድነው ስጋውና ደሙ የጌታን ስጋና ደም የሚቀበሉ ምእመናን ብዛትን የሚያመለክት ነው ብዛት ይስጥ ያለው አሁን ህዝብ ብቻ ሳይሆን አህዛብ ሁሉ በኢየሱስ ክርስቶስ አምነው ስጋና ደሙን በልተው ጠጥተው የዘላለም ህይወት ባለቤቶች ይሄንን ነው ያመረከተ ያለው ቀጠለ አህዛብ ይገዙልህ ህዝብም ይስገዱልህ ለወንድሞች ጌታ ሁን የናተህ ልጆች ይስገዱልህ ያለው ያብርሃም በሃይማኖት ያብርሃም ልጆች ይሆኑ በህግ የምኩራብ ልጆች ይሆኑ ምኩራብን እንደናት አድርጎ በህግ የምኩራብ ልጆች ይሆኑ በሃይማኖት ያብርሃም ልጆች ይሆኑ ህዝብ ወአህዛብ ወይም አይሁዳውያንም ከአይሁዳውያን ውጪ ያሉትም ህዝቦች ሁሉ ምን ይሆኑልን ይስገዱልን የሰገዱት ለማን ለያዕቆብ ለኢየሱስ ክርስቶስ አይደል ለኢየሱስ ክርስቶስ ለያዕቆብ አይደል እሱማ ወደ ፈርዖንም ሲቀር በመንቀጥቀጥ አይደለም እንዴት ይቀበል ይሆን ይላል እዚህም የሳው ጋም ሲመጣ እንደዛ ስለዚህ ይሄ ነገር ከበረከቱን ባለፈ ኢየሱስ ክርስቶስን የሚያሳይ አያችሁ በረከቱ ኢየሱስ ክርስቶስ ከሱ ዘር መውጣቱ ነው ይምላችሁ ለዚህ ይሄንን በረከት ነበር ያዘለው ይሄንን በረከት ተቀብሎ ያዕቆብ በኋላ እናቱ መክራው ወደዚያ ወደ ላባ ወደ አጎቱ ወደ ሶሪያ ሸሽቷል ይስሐቅም መጸጸቱ እናቱም ደግሞ የጥበብ ሥራ መስራቷን እዚህ ላይ ነው መነግራችሁ እናቱ ርብቃ ያዕቆብ ከመሸሹ በፊት ምንድነው ያደረገችው ኤሳው ካገባቸው ሚስቶች የተነሳ ራሴን ጠላሁታለች ተማራ ነበር በጣም ዋልጊዎች ነበሩ በዚህ አዝና ስለነበረ ይስሐቅም በኤሳው ሚስቶች ልቡ ያዝን ነበር ስለዚህ ምን አለችው ይስሐቅን ቀስበ ከዚህ ከከናን ሴቶች እንዳያገባ ለያዕቆብ ንገረዋል ይሄንንም ያህል ትልቅ በረከት ተሸክሞ ከነዚህ ሴቶች ጋር እንዳይረክስ ንገረው አስጠራው ይላልው አስጠራውና መጀመሪያ ባርኮታል ነበር ድጋሚ ባረከው አየ መጀመሪያም ልባርከው መገባው አንተን ነበር አድልቼ ወደዛ ልባርክ ነበር ተሳስቻለሁ አሁን ግን በረከትህን ምን አድርጋለሁ አጽንቻለሁ ተጣልቶት ቢሆን ኖሮ ድጋሚ እንደዛ አይነት ፊት ያሳየው ነበር ስለዚህ ይስሐቅ ራሱ ውስጥ ምን ሆነ ተጸጽቷል ትክክለኛ ስራ ሊሳሳት እንደነበር ገብቶት በኋላ ግን ትክክለኛ ስራ እንደሰራ አውቀ እኛ ግን ከዚህ ምን እንማረው ነገር አለ ብዙ በረከት ልንፈልግ እንችላለን አሁን ብዙ ጊዜ የተሻለ ስራ እንፈልጋለን የተሻለ ኑሮ እንፈልጋለን መቼም በረከት ምን ነው ይሄን ስለሆነ መንፈሳዊ በረከት በተጠራበ ስጋ አይገኝም ይገኛል አይገኝም አንድ ሰው ነብይ ይሁን ቢ በስጋዊ ጥበብ የነብይነት ጸጋን ማግኘት ይችላል ሌላ ነው ካህን ይሁን ቢ ይችላል አይችልም በቤተ ክርስቲያን በገንዘብ የሚገኝ ክህነት ሲሞኒዝም እንለዋለን ሲሞን መሰሪን ታለቡት የለ እዚህ የሐዋርያት ሥራ ምዕራፍ 8 ላይ እናንተ ምታሳድሩት መንፈስ ቅዱስ ማሳደር እንድችል ስጦ ይብሎ ብዙ ገንዘብ ይዞላቸው መጣ ይላል ቅዱስ ጴጥሮስ ልብህ ጠማማ ነውና ከዚህ አንዳች ድርሻ የለም አንተና ገንዘብህ ለጥፋቱ ነው ብሎ ረገመው ይላል ከዛን ጊዜ በኋላ በገንዘብ ክህነት የሚሰጡ አጣሳት ሲሞናውያን ይባላል ስለዚህ በተጠባበ ስጋ የእግዚአብሔር መንፈሳዊ በረከት አይገኝ ግን ይሄ ምድራዊ በረከት ምን ነው ደግሞ አለ አሁን የተሻለ ስራ የተሻለ ገቢ ቤት ሌላም ሌላም እንደው ተተልልቅ ተዳርም ምንም አሁንኛ በመናስበው በተጠባበ ስጋ እናገኘዋለን ብለን እናስባለን ፍጻሜው የተሻለ ስራ ለማግኘት ጉቦ የሚሰጡ ሰዎች አሉ አይደል? የሉ? የተሻለ ስራ ለማግኘት ራሳቸውን የሚሰጡ ሰዎች አሉ አለ ይለ። አዎ። ነገር ግን እውነት በእንደዚህ አይነት ጥበብ መክበር ይቻላል ወይ ነው ትልቁ ጥያቄ? ወይስ እግዚአብሔርን መጠበቅ ይበልጣል? አመንንም አላመንንም ርብቃና ያዕቆብ ምንም ያንን ጥበብ ባይጠቀሙ እንኳን የይስሐቅ በረከት ወደ ኤሳው አይሄድም ነበር። አሁን ለእናንተ እስቲ ቤት ስራ ልስጣችሁ። እስቲ እንዴት አድርጎ ከያዕቆብ አልፎ ወደ ኤሳው ማነው ከኤሳው አልፎ ወደ ያዕቆብ እንዴት አድርጎ ሊመጣ ይችል ነበር ብላችሁ አስቡ። እስቲ ታገኙለታላችሁ ዘዴ እንደው እንዲህ ያደርጉ ብላችሁ? ለኛ ይመጣን በህሊናችን አይደል? በቃ ሄዳ አምጣ ብሎታል መብሉን ሄዶ ያመጣል ወይዞ መንገድ ላይ ካልሞተ በስተቀር ብለን ነው አምናስበው። እንዲህ አይነት ነገር እግዚአብሔር ግን ኤሳውም ሳይጎዳ ያዕቆብም ሳይጨነቅ ርብቃም ሳታታል 1001 መንገድ አለው እግዚአብሔር ያንን በረከት ለያዕቆብ የሚሰጥበት 1000 ማን ያውቃል? መልአኩንም ልኮኮ እግዚአብሔር ልትባርክ የሚገባው ያዕቆብን ነው እንጂ ኤሳውን አይደለም ሊለው ይችላል እግዚአብሔር። የማይለበት ምክንያት አለ የለውም ይሄን ማለት ስልጣን። ይሄንን በማን ይወጣ ያላችሁ? ያዕቆብ ወደ ግብጽ ወረደ። ሊሞት ሲል ልጆቹን ሲባርክ ኤፍሬምንና መናሴን ዮሴፍ ይዟቸው መጣ አይደል? ይዟቸው መጣ። ትልቅየው በዚህ ጋር ቆሟል፣ ትንሽየው በዚህ ጋር ቆሟል። ኤፍሬም በዚህ ነው ቆሙ፣ መናሴ በዚህ በኩል ቆሟል። ኤፍሬም ትልቁ ነው፣ መናሴ ትንሹ ነው። አሁን ሲያቀርብለት ባርክልኝ አባቴ ልጆቼን ብሎ ሲያቀርብለት ያዕቆብ ሊባርካቸው ሲል እጁን እንዲያመሳቀ። አሁን ተመልከቱ፣ በኩሩ ኤፍሬም ነው አይደለ? ተከታዩ መናሴ ነው። ዮሴፍ ያሰበው በኩሩ ላይ ያዕቆብ ምን እጅ እንዲጫን ቀኝ እጁ እንዲጫን፣ ነገር ግን አላደረገም። ያዕቆብ እሱም አይኑ ደክሟል፣ በደም ማየት አይችልም። እጁን አመሳቀልና አኖረባት። በኋላ ዮሴፍ ምን አለው? አባቴ አለው። አቤት አለው። በኩሩ እኮ በቀኝ በኩል የቆመው ነው አለው። አውቃለሁ አለው። መልሱን አያችሁ? አውቃለሁ። በውስጡ ያለ እግዚአብሔር መንፈስ ግን ያን እንዲያደርግ አዞታል። ስለዚህ እጁን እንዳመሳቀለ ከትልቅየው ይልቅ በረከቱን ለየትኛው ሰጠ? ለትንሹ ሰጠው። አሁን እግዚአብሔር እንዴት አድርጎ ለያዕቆብ በረከት ሊሰጠው ይችላል ልንል አንችል። 1001 መንገድ አለ እግዚአብሔር። ብዙ ጊዜ እኛ ሄደን ጥግ ላይ ስንደርስ ተስፋ እንቆርጣለን አይደል? ጥግ ላይ ስንደርስ ተስፋ እንቆርጣለን። በቃ ምንም መንገድ የለውም፣ መውጫ የለውም። ስለዚህ ያለን እድል ሰው እንደሆነው መሆን ነው። የኛ መጨረሻ አይምሯችን ፈልጎ የሚያገኘው መፍትሄ ይሄ ልክ ነኝ አይደለም? ለኛ አይደለም። ስለዚህ መተን ንዛዜም ምንም ልንገባ ስንል እንደምንም ብለን ስማቸውን እናሳምራለን። ትንሽ ኮሚሽን ሰጥቻለሁ፣ የሻይ ሰጥቻለሁ። ጉቦ ማለት ስለሚከብድ አይደለም ነው አይደለም? ስለሚከብድ በምንም አይነት መንገድ ቢሆን ግን እኛ ያንን ነገር እግዚአብሔር ሊያደርገው የሚገባውን ጊዜ መጠበቅ አልቻለም። ብዙ ነገሮችን ይሄን ልታዩት ትችላላችሁ። እግዚአብሔር በአውሎና በወጀብ ውስጥ መንገድ አለው ነው የሚላችሁ። እንግዲህ ከአውሎና ከወጀብ የመለጠም ያስከፋ ነገር የለም። እግዚአብሔር ግን ምን አለው? መንገድ አለው። አሁን እስራኤላውያንን ስታስቡ በምን ይተርፋሉ ብላችሁ ታስባለህ? ከፊት ቀይ ባህር፣ ከኋላ የፈርዖን ሰራዊት አይደል? መሃል ላይ ቆመዋል እነሱ። እንዳይዋጉ አቅም የላቸውም አይደል? እንዳይዋኙ ቀይ ባህር ነው። ወንዝ አይደለሽ ትንሽ ወንዝ፣ ቀይ ባህር ነው። ወዴት አሁን? በሰው ሰውኛ ጥበብ ወይ ለባርነት መመለስ የሞተው ሞቶ ወይ ደግሞ ባህር ውስጥ ሰጥሞ። ይሄ እኔና እናንተ ሐሳብ። መርከቦች ቢመጡ አሁን እንኳን ባለው ስልጣኔ ዘመናዊ መርከቦች እንኳን መጥተው እናሻግር ቢሉ ስንት ቀን ይፈጅባቸው? ለምን ሰይፍ የሚመዝ ብቻ እኮ 600 ሺህ ነው። ህፃናቱ ሴቶቹ አዛውንቶቹ ሳይቆጠሩ ሊሆን ይችል ነበር? አይችልም። ይሄ በማን አስተሳሰብ? በእኔና በእናንተ በእግዚአብሔር። እዛ ላይ አንዱ ትሬታቸው ስትገቡ ሙሴና እግዚአብሔር ራሱ የተነጋገሩት በጣም ነው የሚገርመኝ። በቃ እግዚአብሔር ሙሴ አነጋገረ እግዚአብሔር ነው። ሙሴ ወደ እግዚአብሔር ሲጮህ እግዚአብሔር ለምን ትጮህብኛለህ ነው የሚለው። አሁን እንዲህ አይነት አነጋገር ተጠብቃላችሁ ከእግዚአብሔር? ሁለት ቦታ የሚደምቁኝ ንግግሮች አሉ። እዚህ ጋር ሙሴ ለምን ትጮህብኛለህ ብሎታል እግዚአብሔር ሙሴ። አንድ ቦታ ደግሞ ስጋ ማረን ብለው የለ መጽሐፍ ቅዱሳን ይገርመኝ። እግዚአብሔር ለሙሴ ምን ይሏል? በአፍንጫቸው እስኪወጣ በላቸዋል። ይሄ የሰው ሰውኛ አነጋገር አይደል? እንዲገባን ነው እኮ እንጂ እግዚአብሔር ይሄ ቋንቋ ሆኖ አይደለም። ግን እኔና እናንተ አንድ በአፍንጫ እስኪወጣ ድረስ እሰጣለሁ ምን እንልል። ስለዚህ እነሱንም ስጋ ስጋ ብለው እያንዳንዱ እኮ በድንኳኑ በር ላይ ቁጭ ብሎ የሚያለቅሰው መርዶ እንደተነገረው ሁሉ ስጋ ማረኝ። በእውነት ያሳዝናል እኮ መና እየወረደለት እንደ የግብፅ ላይ የነበረው ሽንኩር ቀዩና ነጩ ሽንኩር እንደው አንብቦት የሚመኙት ምግብ ራሱ አንዱም ይረባል። ነጭና ቀይ ሽንኩርት ይላሉ ዱባ። አሁን ሰው ዱባ ይመኛል? በእውነት መና እየበላ ዱባ ቀይ ስሩ ይላሉ የሚመኙት ሁሉ። የማይረባ የማይረባ መና እኮ እየበሉ የሰውን ሀሳብ አያችሁት? እግዚአብሔር ከፍ ያለ ነገር ላይ ሲያወጣው እሱ ግን የት ወርዶታች። በኋላ እግዚአብሔር ነገ በዚህ ሰዓት አለ ለሙሴ በአፍንጫቸው ሲወጣ ድረስ ስጋን አበላቸዋለሁ ንገራቸው እንዲህ ብለህ ማለት እንደተባለውም ዘረገፈው እግዚአብሔር ስጋውን አንድ ሜትር ከፍታ ባለው መጠን ከመሬት አስቡ። መጀመሪያ ጤዛ ነጠፈና እግዚአብሔር ስጋውን አቧራ እንዳይነካው ማለት ጤዛ ከስራ ነጠፈና በላዩ ላይ ስጋ ዘረጋለ። ብሉ ብሎ ሆነ የምን ብሉ አላቸው። አነሱና ገና አፋቸው ውስጥ ሲከቱ ነዘር ባብ አስነሳና ጎን ጎናቸውን ይቀበው ጀመር። በአንድ ቀን ሶስት ያችን ቦታ እግዚአብሔር የምኞት መቃብር ነው ያላቸው። የምኞት መቃብር ሁለተኛ ያልሆነ ምኞት እንዳንመኝ ትምህርት የሰጠበት። አሁንም እንደዛ ሙሴ አረ ይሄ ህዝብ እንደው አስጨነቀኝ ብሎ ሲል ለምን ትጮህብኛለህ? ለምን ትጮህብኛለህ? በእጅ ምንድን ነው ያስከው? በቃ አንዴ ነግሮታል ሰጥቶታል አይደለም እንዴ? ምን በጅ ያስከው? ለምን ትጮህብኛለህ? ሙሴ ተዚ ሲለው ምን ይዟል? በትር ተራ በትር አይደለች የእግዚአብሔር በትር ናት ያቺ። ያቺ ይዟል አሃ ተዛሎ ዝብጣ ለባህራ ነው ባህሩ ምተዋ በቃ ሲመታው ይሄንን አሁን እዛው ቦታው ላይ ካልሆናችሁ አትገነዘቡት። አሁን ብነግራችሁ ይገባችኋል። ያን ምጥ ካላማጣችሁ ያን ጭንቀት ካልተጨነቃችሁ እናት ልጇ ሲሞት ሀዘን ኩምትር ርር ያደርጋታል አይደል? የኔ አይነቱ ዘመናይ አታልቅሽ አትዘኝ ምን ያሳዝንሻል ይላታል አይደል? ለምንድን ነው ይላት? እሷ ያማጣችሁ ምጥ አላማጠማ እሷ የተጨነቀችውን ጭንቀት አልተጨነቀማ። ለዚህ ነው ሀዘን ተፈጥሯዊ ነው እላችኋለሁ አይደል? ሁልጊዜ ያንን አይገባው። እኛም እዛ ቦታ ላይ ፈርዖንን አይተን ተጨንቀን ባህሩን አይተን ተጨንቀን ወዴት እንሄዳለን ብለን አመጠን ቢሆን እንደገና ያ ባህር ቦግ ሲል እዛን ጊዜ ይገባናል አይደል? ደፈረን ስንገባ ይሆን ማይሰሎሙ አረፍት በይምን ወአረፍት በጽግም። ውሃው በቀኝና በግራ እንደ ግድግዳ ሆነ። አሁን እንደተቀመጥንበት ቤት ማለት በዚህ ውሃ ነው የምታየው። እንደዚህ አሁን ፋውንቴን እንደሚባለው ሲፈላ በዚህ ውሃ እኛ ሂዱ የተባለው ቤት ነው በመሃሏ አሁን ቀስ ብሎ የሚራመድ መቼም አልጠብቅም ይኖራል። ስታስብ እንደው የፈለገ ተሰባብሮ በሩጫ ነው መቼም ያንን ለመውጣት። ለምን ብዙ የሚያስበው ምንድነው? ውሃ ቆመ ሲባል ሰምቶ አያውቅም። ስለዚህ ድንገት ከልብስ ቢል እኮ ባህር ነው ብሎ ነው የሚያስበው። በቃ ያንን ነው። ነገር ግን እነ ኢያሱ እነ ማርያም እህተ ሙሴ ንሴ በሆለ እግዚአብሔር ስቡሃ ዘተሰብሐ ምስጉን የሆነ እግዚአብሔርን እናመስግነው ብላ ከበሮዋን እየደለቀች ስትገባ ኢያሱ ሲከብ ሌላው ተከትሎ እግዚአብሔር እየጠበቀ በኋላ የሆነውን አይታችኋል። ስለዚህ እግዚአብሔር እኛ የምንፈልገውን ነገር ለማድረግ ሌላ መግለጫ ቃል ስለሌለ ነው 1001 መንገዶች አሉ። ሁልጊዜ ግን እኛ በእኛ ህሊና ይሄ ነገር ተዘጋ ብለን ስለምናስብ እዚህ ቢዘጋም እዚህ መክፈት ይችልበታል። ለሰው የሚቻል የማይመስል ሁሉ ለማን ይቻላል? ለዚያ ይሄንን ማመን ነው ትልቁ እምነት። ለእግዚአብሔር የሚሳነው ነገር ይሄ እምነት እኮ እሱን ከሰማይ አወርዶታል። እመይታችንን ያለ ወንድ ዘር እንድትጸንስ አብቅቷል። ይሄ ቃል አይደለም ገብርኤል እኮ ዳክሮ ዳክሮ የሚያሳምንበት ነገር እኮ አጥቷል። ሲያጣ ግን ምን አለ? ልባውስ ያለው ለምለም ስለሚያው ለእግዚአብሔር የሚሳነው ነገር የለም አላት። በቃ ምን ተበልከ ይሄ በቃ አለተ ይሄን ሲላት እንግዲህ እንደ ቃል የሆነ እግዚአብሔር አገልጋዩ እንደሆነኛለሁ አለ። አካላዊ ቃል ያችን ቃል ነው ምክንያት አድርጎ የተጸነሰ ከሰማይ ከዙሃኑ የወረደና የመጣ እስከ ሞት የደረሰ እሷንም ወላዲተ አምላክ ማምላክ ልንላት የበቃ ነው በዚህ እምነት። ስለዚህ ፍጹም እምነት ማለት ይሄ ነው። ኤሳው ቡክርናውን መሸጡ በኋላም ደግሞ ቡክርናውን በመሸጡ ምክንያት ያጣውን ክብር የተረዳው ዘግይቶ የዚህን ጊዜ መራራ ለቅሶን አለቀሰ። ነገር ግን ያገኘው ይችላል እብራውያን ላይ ቅዱስ ጳውሎስ ጥሩ አድርጎ ጽፎታል። እንጻፍቷል መጽሐፍ ቅዱስ እብራውያን 12 ቁጥር 16 ነው። እስቲ ቶሎ ያወጣ ከመጽሐፍ ቅዱስ ጋር ተግባባ። ብዙዎቹም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ነው በተቦርሳ ያወጣች ስለዋለ ሲፈኛም የሚሆን እንዳይገኝ ወይም ከዚህ ቀጥ ጀምራችሁ ተከተሉ። ስለ አንድ መብል ብኩርናውን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳትሆኑ ተጠንቀቁ። ስለ አንድ መብል የሚደገም እንኳን አይደለም። ብኩርናውን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳትሆኑ ተጠንቀቁ። ከዚህ በኋላ እንኳን አለ ብኩርናውን ከሸጠ በኋላ እንኳን በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና ሊያገኛት አልቻለም። በረከቱን ለምን ብኩርናውን ሸጧል ታውቃላችሁና በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘም። ኤሳው መራራ ለቅሶን አልቅሷል አንብቷል። ምኑን ለማግኘት? ብኩርናውን ለማግኘት፣ ከዛስ በረከቱን ለማግኘት። ግን የፈለገ በንስሐ ቢተጋ ቢያለቅስ እንኳን ለንስሐ ስፍራ አላገኘም። እኔና እናንተም አንዳንድ ጊዜ አንዳንድ ነገር እናጣለን። ካጣነው በኋላ ብናለቅስ መመለስ እንችላለን? ብዙ ጊዜ ምሳሌ አድርጌ የምነግራችኋለሁ ሴቶች ክብራችሁን። ድንግልና ክብር ነው አይደል? አንዲት ሴት ድንግልናዋን በየትኛውም መንገድ ቢሆን ካጣችሁ በኋላ እድሜ ዘመኗን በንስሐ ብትተጋ ብታለቅስ መልሳ ታገኘዋል? ንገሩ፣ ይገኛል? ይቃለን። በወንድም እንደዛው በወንድም እንደዛው በተፈጥሮ የሴቶቹ ምልክት ስለማይተው የወንዶቹ ምልክት ስለማይተዋል። አንድ ጊዜ ካጣ ነው የፈለገ ብናለቅስ ብንተጋ ተመልሶ ማግኘት አይቻልም። ብዙዎች ወንድሞቻችን በክህነት የነበሩ በአንድ ቀን ስህተት ምናቸውን ያጣሉ? ክህነታቸውን ያጣሉ። ከዛ ሲያለቅሱ ቢኖሩ መልሶ ማግኘት አይቻልም። እያዩ ከመቆጨት ውጭ እያዩ መቆጨት እንጂ መልሶ ማግኘት ብዙ ጊዜ አንድ የምናጣት ነገር በኋላ እንደ ኤሳው ብናለቅስም ምን አደረ ማናገኛ ብዙ ነገር አለ። ሌሎችን ግን ስትመለከቱ ያላቸውን ሁሉ ሸጠው ያችን ይገዛል አይደል? አንድ ሰው በርሻው ውስጥ ምን አገኘ ነው የሚለው? በርሻው ውስጥ ምን አገኘ? እንቋ አገኘ አይደል ያለው ጌታ? ሄደና ያለውን ሁሉ ሸጦ ያችን እርሻ ገዛ። ስለምን ዋሲል? ስለምን ዋሲል? እኔና እናንተ አባቶች ስለ መንግስተ ሰማያት ሲሉ ያላቸውን ሁሉ ምን አደረው? ተውት። ያላቸው ነው ህይወታቸው። ከህይወት የከበረ ከህይወት የሚወደድ ነገር የለም። ህይወትን አውጥቶ ከመጣል በላይ ምን ነገር? የጣመ የላማ አልበላም ማለት የተመቸ ነገር ላይ አልተኛም ማለት የእንጦንስን እኮ አስኬማ ካደረጉ በኋላ እውነተኞቹ መነኮሳት እኮ ተጋድመው አይተኝ። ይህን ታውቃላችሁ? እውነተኛ መነኮሳት የእንጦን አስኬማ ታውቃላችሁ? ምንድስ ቆብ ነው ይሄማ፣ ቆብ ነው አስኬማ ሌላ ነው። ቆብና አስኬማ ማለት ነው አይደለም? በዘልማድ አስኬማ አስኬማ ይሄ ቆብ ነው። ቅናት አለ አይደል? ቅናት አለ፣ ቀሚስ አለ፣ ቆብ አለ። አስኬማ የሚባል ከውስጥ የሚለበሳል የሚኮሰኩስ ነገር አለ። የሚኮሰኩስ ነገር አስኬማ ነው። በመንጉስና የመጨረሻው ደረጃ ላይ የሚሰጥ ነው አስኬማ። ያንን ያደረገ መነኩሴ ተንጋሉ አይተኛ። እንደዚህኛ እንደምንተኛው አይተኛ። በጣም ካቅማቸው በላይ ከደከማቸው እንደዚህ ጥግ ነገር ላይ ቁጭ ብሎ እንዲደገፍ ብሎ አንቃ በቃ የለም ከዛ በኋላ አረፍት ነው። ይሄን የሚያደርጉት ማንንም ያችሉ በእንቁ የተመሰለች መንግስተ ሰማያት ይላል። በሚቀጥለው ያዕቆብ ስደትን እናያለን። ያዕቆብ ስደት ላይ ደስ የሚሉ ብዙ ታሪኮች አሉ፣ ብዙ ምስጢሮች አሉ። ከነዚህ ህይወት ሁሉ ብዙ ነገር እየተማራችሁ እንደሆነ ተስፋ አደርጋለሁ። ከታሪካ አሮ የእያንዳንዳችን ህይወት የሚፈትሽ ነው። ከእግዚአብሔር ጋር ያለንን ግንኙነት ሁሉ የሚፈትሽ ነው። በእያንዳንዱ ነገር በወላጆች አለማወቅ፣ በወላጆች የጤና ችግር፣ በወላጆች አለመማር ተጠቅሞ ወላጆችን ማታለል ምን ዋጋ ያስከፍላል? አሁን አልነግራችሁ። ያዕቆብን ተከተሉት፣ ዝም ብላችሁ የከፈለውን ዋጋ ታውታላችሁ። እሱ እንደውም ለሰማያዊ በረከት ብሎ ነው አይደል? እኔና እናንተ ለሚያልፍ በረከት ብለን ወላጆቻችንን ማታለል ምን እንደሚያመጣ ወይም አዛውንቶች ሆኑትን ትልልቆች ሆኑትን ሁሉ ማታለል፣ በአጠቃላይ ሰውንስ ማታለል ተገቢ ነው? ተገቢ ነው? የተፈቀደውን ትቶ ያልተፈቀደን መውሰድ ያጓጓል። ያው አውቃለሁ እኔም ሰው ነኝ፣ ግን እጃችን ላይ ከገባ በኋላ ይሄን ነገር እናስቀር ልስጥ፣ ምክንያት ደግሞ እንፈጥርለታለን አይደል? አይኔ እኮ እንዲህ ሆኖ ነው ያገኘሁት፣ እንዲህ ነው ያገኘሁት፣ በዚህ ነው በዛ ነው እንለዋል። ግን ያንተ አይደለም፣ ያንተ አይደለም። ስለዚህ የኔ አይደለም ብለህ ቶሎ ከእጅህ ካላወጣኸው ቆይቶ ከእጅህ ይወጣል። ሲወጣ ግን ከንወለዱ ነው የሚወጣው አይደል? አስራት በኩራትም እንዲሁ ነው። የኛ አይደለም፣ የኛ አይደለም አይደል? የኛ ካልሆነ የኛ አይደለም። ስለዚህ ምን መሆን አለበት? ተማራችሁት ላይ ጥያቄ
አለ? ተማራችሁት ያን ጥያቄ አለ። ከዛ ውስጥ ግን ቅድም ስለ ማህበረሰብ ተማር ሲያስተምሩን አንድ መጽሐፍ ላይ ነበር ከዚህ ደግሞ ስላቻ ብዬ ነው። መጽሐፉ ምን ይላል? ሰውየው በቃ እግዚአብሔር ህዝበ እስራኤልን በቀይ ባህር አሻገረ እያሉ በጣም ያደንቃሉ። ሲያደንቁ ይሄን ንጹህ ንጹህ እያሉ ሲያደንቁ አንዱ ጓደኛቸው ቀረብ ይልና ምንድነው የምታደንቀው? ህዝበ እስራኤልን ውሃን የሚያህል ይህን የሚያህል ባህር እንዴት እንዳሻገረ እግዚአብሔር ገርሞኝ ነው እያደነኩ። የዛን ጊዜ እኮ ቀይ ባህር ይህን ያህል አይሰፋም ነበረ፣ ትንሽ ነበረች፣ ምን ያስደንቃል ይሄ ብለው ሲተቿቸው አሁንም ያመሰግናሉ። እኛኛው አባት ወይ ጉድ እያሉ አሁንም ታመሰግናለህ? አዎ አመሰግናለሁ። እንዴ ነገርኩ አይደለም እንዴ ትንሽ አይደለችም እንዴ እያልኩ ያን ጊዜ አልሰፋም እያልኩ አይደለም? አይ በዚች የምታክል በወይ በምታክል ወንዝ ውስጥ ፈርዖንና ሰራዊቱ ማለቃቸው ጋር ወይ
በዚህ ሲዘጉ እሳቸውን የእግዚአብሔርን ስራ ለማንኳሰስ አይደለ? በውስጥም እኮ ፈረስና ሰረገላን ማስጠም ትልቅ ስራ እውነት ነው፣ ድንቅ ናት። ጥሩ ነው።
ሌላ ጥያቄ ምንድነው? ምናልባት ትርጓሜ ካለው በሚል ነው እና ሁሌ ጊዜ ሲነገር ያው የይስሐቅ ኤሳውን ለመመረቅ ሲያስብ ሂድና አብላኝ ምግብ አዘጋጅልኝ ያለበት ምክንያቱ ምክንያት አለ ወይ ብዬ ስለማስብ፣ ምክንያቱ ወዲያው ና ብሎ መመረቅ አይችልም ነበር ወይ ነው። የእግዚአብሔር መንገድ በዛኛው በኩል ስለሆነ በያዕቆብ በኩል ስለሆነ እዚህ ጋር ያለ ሚስጥር አለ ወይ የሚሆን
ምንድን ነው? አንደኛ እኮ ልማድም አለ። አሁን በእኛ ሀገርም እንዲህ አይነት ነገር አለ አለ የለም? እንዲህ አይነት ባህል አለ እኮ አይደል? አሁን ከወላጆቹ መመረቅ የሚፈልግ ሰው ብዙ ጊዜ አይታችሁ እንደሆነ ሚስቱን እስቲ ወይ ጠጅ ጣይ ወይ ጥሩ ጠላ ጠመቂ ይልና ሚስቱን ገንቦ አሸክሞ እሱ ደግሞ ሙክት ቦትቶ ይዞ የሄድና ያንን ከተመረረ ነፍስ የሚወጣ ምርቃትና ከተደሰተች ነፍስ የሚወጣ ምርቃት እኩል ነው ነው? አይሆን አይደለም? አይሆን። ስለዚህ ያንን በጥሩ ሁኔታ ምንድነው ባህሉን የነበረውን ባህል የነበረውን ሁኔታ ያንን እንዲሆን የሚያበረታታ ታዛዥነቱንም እኮ ነው የሚያሳየው አይደለም? እስቲ ሂድና እንዲህ አድርገህና ሲለው ታዘዘው አይደለም? ለአባቱ እኮ ሊያድን ወጥቷል እኮ ኤሳውም፣ ለአባቱ ያለውን አክብሮት ፍቅር ያሳያል። ስለዚህ ይሄ እስካሁን ባነበብኳቸው መጽሐፍት ላይ የተለየ ትርጓሜ አላስቀመጠለትም። የተለየ ትርጓሜ አላስቀመጠም። ራሱ እንደ አሁን እኮ እንደዚህ ላይ የበረከት መነጣጠቅ ስላለች አብርሃም ይስሐቅ ለአብርሃም ብቸኛ ልጅ ስለሆነ ያለውጣ ወረደ አገኛት እንጂ ይስሐቅንም እኮ ብሎት ሊሆን ይችላል አብርሃም እስቲ አንጣልኝና በልቼ ልደሰትና ነፍሴ ተመረቀ ብሎት ሊሆን ይችላል። ግን አንተም ደግሞ ማንንም ሰው ቢሆን ሲደሰት ነው ወይስ ሲከፋ ነው የሚመረቀ? ያለ ምክንያት የሚመረቅ ሰው አለ እንዴ? ሰው ብቻ ነው ያለ ምክንያት የሚመረቀ ሰው አለ? አውቶቡስ ውስጥ ብትገባ ሁሉም ሰው ተቀምጦ አንድ ሽማግሌ ሲገቡ አንተ ተነስተህ የኔ አባት እዚህ ይቀመጡ ብትላቸው አንተ ለይተህ ይመርቁሃል፣ ሌላውን አይመርቁም። ለምን? በአንተ ተደስተዋል፣ አርፈዋል። አዛዥ ግን አንተም ቁጭ ብለው ወንበርህ ላይ ሌላውም ሁሉ ቁጭ ብሎ በኋላ ልትወርድ ስትል ምነው አባባ ሳይመርቁ ነው የምትላቸው? ምርቃት በሚደርስበት አትድረስ ነው። ዋሾ እንደ ማሾፍ ነው የሚቆጥሩት አይደል? የሰፈሩ አዘኖች ይባላል። ጥጥ የመሰለ ፀጉር አይታችሁ ታውቃላችሁ? ነጭ ሽማግሌውን እንዲያሉ አዘኛ ጎረምሶ እሳቸውን አበሽቃለሁ። አባባ ድርና ማግ ፋብሪካው ወዴት ነው አላቸው ይባላል። ጠቁምህ ነበር ግን አደርስበት ነው። መንገዱን አሳየህ ነበር ግን አደርስበት ነው። አያችሁ፣ እንዲህም አይነት መልስ ይገጥማል። ከተደሰተች ነፍስ ግን እንኳን አዛውንቶች ትልቅ ሰው አይደለም ሚስትህ በሆነ ነገር ብታስደስታት ከልቧ እኮ ትመርቃለች። አ ልጆችህ ደስ ብሏቸው እኮ ወይ አባብዬ ብለው አቅፈው ሊስሙ ይችላሉ። በቃ ተደስተው ሲደሰቱ እንጂ ዝም ብሎ መቼም ያ አይመጣም። ስለዚህ ምክንያትም ነው ደግሞ ስትመለከተው፣ ምክንያትም የሰው መታዘዝ ምክንያት ነው፣ ራሱን የቻለ ምክንያት። ያዕቆብም ማነው ይስሐቅም ደግሞ ምክንያት ፈለገ መመረቀ። ምን አድርጎ መረከው ቢባል እንኳን ልጄ እንዲያርጎ አብሉቶይ ብሎ ለመመረቅ ምክንያት መፈለጉን ያሳያል። የተለየ ትርጉም ነው። እስካሁን ባነበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ አምላክ ሆይ እናመሰግንሃለን፣ ስለነበረን ጊዜ ሁሉ እናመሰግንሃለን። ወንድሞቻችንን እህቶቻችንን ለዚህ ታላቅ ክብር ስላበቃህልን እናመሰግንሃለን። አሁንም ቤታቸውን፣ ህይወታቸውን፣ ኑሯቸውን፣ ዘራቸውን፣ ትዳራቸውን ሁሉ እንድትባርክ እንማጸናሃለን። በልጅና በሀብት ቤታቸውን አንጽላቸው ጌታ ሆይ። በትዳራቸው አብረሃቸው እንድትሆን አብረሃቸው እንድትኖር እንማልድሃለን። በሀዘናቸውም በደስታቸውም በህመምና በጤናቸው በድክመትና በብርታታቸው በመግባትና በመውጣታቸው ሁሉ ጊዜ አብረሃቸው እንድትሆን እንማጸናለን። ሁላችሁንም እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ከክፉ ነገር ይሰውራችሁ፣ በረከተ ስጋን በረከተ ነፍስን ያድላችሁ፣ መርገመ ስጋን መርገመ ነፍስን ያርቅላችሁ፣ የልባችሁን መሻት በጎ የሆነውን ሁሉ እግዚአብሔር አምላክ ይፈጽምላችሁ። ሀገራችን ኢትዮጵያን ከጥፋት ህዝቦቿን ከመከራ ከስደት ይታደግልን፣ ህሙማኑን ይፈውስልን፣ የተጨነቁትን ሁሉ እግዚአብሔር አምላክ ያረጋጋልን። በስደት በምርኮ ያሉትን ሁሉ እግዚአብሔር አምላክ ይታደግልን። አቤቱ ጌታ ሆይ ህዝብህን አደን፣ ርስትህንም ባርክ፣ ጠብቀን እስከ ዘላለሙን ከፍ ከፍ አድርገን። አባታችን ሆይ ብለን ስሙን እንጥራ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን ወልዲያ ከጥያኑና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንለምንልህ። ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኃጢአትን ፈጽመ ይቅር የምትል ተነሳ ሀያንን በንስሐ ወደ የምትቀበል ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔን ባሪያህንና በዚያ ያሉ ወንዶችና ሴቶች አገልጋዮችን ኃጢአት በደል ሁሉ ፈጽመ ይቅርበል። በሐልዮ በነቢብ በገቢር አውቀን በድፍረት ሳናውቅ በስተት ከልጅነት እስከዚህ ሰዓት የተሰራውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርካል።